Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ወደ ስልጣን በመጡበት የመጀመሪያው ቀን ዩናይትድ ስቴትስ ከዓለም የጤና ድርጅት WHO ለመውጣት የነበራትን እቅድና አወዛጋቢውን ውሳኔ መቀልበሳቸው ዓለም አቀፍ ድጋፍ አስገኝቶላቸዋል። በተለይ የአፍሪካ የጤና ኃላፊዎች ውሳኔውን በጤናው ረገድ በዓለም ፍትሐዊ ስርዓት እንዲኖር ያደርጋል ሲሉ አወድሰውታል። የኮቪድ-19 ክትባት ስርጭትም ለድሃ ሀገሮች እንዲዳረስ COVAX ለተባለው ዓለም አቀፍ ፕሮግራም $2 ቢሊዮን ተጨማሪ እርዳታ ጠይቀዋል። ስልጣን በያዙ 90ኛ ቀናቸው ላይ ያስተላለፉት መልእክትም ከውቅያኖሱ ባሻገር ባለው የዓለም ክፍል አስተጋብቷል። ባይደን የመቶ ቀናት ክንውኖቻቸው ሲገመገሙ በአፍሪካ ጉዳይ ላይ ያላቸው አቋም ታይቷል። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በመቀሌ ከተለያዩ የትግራይ አካባቢዎች የመጡ ተፈናቃዮች የተጠለሉባቸውን ቦታዎች ተዘዋውሮ የተመለከተው ዘጋቢያችን ያጠናቀረውና ሌሎች በወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ዘገባዎችም ለምሽቱ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ አርብ የሚያዝያ 22 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ፣ ከእለቱ የዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ የዌብና የማህበራዊ መገናኛ አቀናባሪያችን አባየሁ ገበያውና ከእለቱ ዋና አዘጋጅ ሰለሞን አባተ በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅት ታየ ነኝ። ባለፈው ማክሰኞ በተባበሩት መንግስታት የጸጥታው ምክር ቤት ለሕዝብ ደህንነትና ሕልውና አስፈላጊ የሆኑ ተቋማት ጥበቃ ሊደረግላቸው በሚችልበት ጉዳይ ላይ በተካሄደው ስብሰባ ንግግር ያደረጉት በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ታጣቂ ኃይሎች ሆን ብለው ለሕዝብ መሰረታዊ አገልግሎት የሚሰጡ ተቋማት ላይ ጉዳት እንደሚያደርሱ ገልጸው ተጠያቂ እንዲሆኑ ጥሪ አቅርበዋል። አምባሳደር ሊንዳ ቶማስ ግሪንፊልድ በሰጡት ገለጻ ላይ በመንግስታቱ ድርጅት የኢትዮጵያ ቋሚ ተጠሪ አምባሳደር ታየ አጽቀሥላሴ ለቪኦኤ የሰጡትን ምላሽ አካታ ስመኝሽ የቆየ ተከታዩን ይዛለች።
ታጣቂ ኃይሎች መሰረታዊ አገልግሎት በሚሰጡ ተቋማት ላይ የሚያደርሱትን ጥቃት ለመከላከል ማክሰኞ ዕለት የጸጥታው ምክር ቤት ባደረገው ክርክር ላይ ንግግር ያደረጉት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ በዓለም ዙሪያ ሰላምና ደህንነት ለማስፈን የሰዎች ደህንነትና ክብር መጠበቁን ማረጋገጥ እንደሚያስፈልግ ተናግረዋል። የታጠቁ ኃይሎች ሆን ብለው በእርሻዎች፣ የውሃ ማስተላለፊያ ቱቦዎችና የጤና ተቋማት ላይ ቦምብ በመጣል እንደሚያጠቁና ሕዝብ መሰረታዊ መገልገያውን እንዲያጣ እንደሚያደርጉ የገለጹት አምባሳደር ግሪንፊልድ በኢትዮጵያ ትግራይ ክልል ያለውን ግጭት እንደማሳያ አቅርበዋል። በትግራይ ክልል እየተካሄደ ያለው ውጊያ የሕዝብ መገናኛ አውታሮች እንዲቋረጡ፣ የኤሌክትሪክ ማስተላለፊያ ሽቦዎች እንዲወድቁ፣ ሆስፒታሎች እንዲዘረፉና ከጥቅም ውጭ እንዲሆኑ አድርጓል። የትግራይ ሕዝቦች መሰረታዊ ፍላጎታቸውን ለማሟላት ለደህንነታቸው አስጊ የሆኑ በተለይ ጾታዊ ጥቃት የሚፈጸምባቸው ረጅም ጉዞዎች እንዲጓዙ ተገደዋል ያሉት አምባሳደር ግሪንፊልድ በትግራይ ያለው ግጭት በአስቸኳይ እንዲቆምም ጠይቀዋል። በጉዳዩ ላይ ጥያቄ የቀረበላቸው በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ ወኪል አምባሳደር ታየ አጽቀሥላሴ በበኩላቸው ኢትዮጵያ በተቻላት አቅም የህዝቦቿ ሰላማዊ ኑሮ እንዳይዛባ እየሰራች መሆኗን ጠቅሰው እውነተኛ ሰላም እንዲመጣ ከተፈለገ ግን ሰላምን ያወኩ ተጠያቂ መሆን አለባቸው ብለዋል። አምባሳደር ግሪንፊልድ አክለው በሶሪያ እየተካሄደ ባለው ግጭት የአሳድ አስተዳደር ከራሽያ በሚያገኘው እርዳታ በሀገሪቱ የሚገኙ መሰረታዊ የልማት ተቋማት ላይ የሚያደርሰውን ውድመት በመግለጽ በህዝብ ላይ እየደረሰ ያለውን እንግልት አስረድተዋል። በተመሳሳይ በየመን መንገዶች፣ ድልድዮች፣ የጤና ተቋማትና ትምህርት ቤቶች በመፈራረሳቸው የመን በአሁኑ ሰዓት በዓለም ላይ ከፍተኛው ሰብአዊ ቀውስ ያለበት ሀገር መሆኗንም ግሪንፊልድ በንግግራቸው አስረድተዋል። ይህ በጣም አሰቃቂና ትክክል ያልሆነ ድርጊት ነው ያሉት ግሪንፊልድ የሲቪሎችን ደህንነት ለመጠበቅ እንደዚህ አይነት ድርጊት በመፈጸም ዓለም አቀፍ የሰብአዊ ህጎችን የሚጥሱ ቡድኖችን ተጠያቂ ማድረግ አለብን ብለዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ ለዘገባው አመሰግናለሁ። በዚህ ላይ በመጽሔቱ ክፍለ ጊዜ ዘርዘር ያለ ቅንብር ይኖረናል። በትግራይ ክልል በችግር ላይ ላለው ህዝብ ሰብአዊ ረድኤት በነጻነት ተንቀሳቅሶ ለማቅረብ የሚደረገው ጥረት በሀገሪቱ ባለው ውስብስብና የማያስተማመን የጸጥታ ሁኔታ ምክንያት አሁንም መስተጓጎሉ እንደቀጠለ ባልደረቦቻችን ገልጸውልናል ሲል የተባበሩት መንግስታት ድርጅት አስታወቀ። የመንግስታቱ ድርጅት ዋና ጸሐፊ ምክትል ቃል አቀባይ ፋርሃን ሀክ በትናንቱ ዕለታዊ ጋዜጣዊ መግለጫቸው በክልሉ ግጭቱ ከተቀሰቀሰ 6 ወር በተጠጋው በዚህ ወቅት አብዛኛው የገጠሩ አካባቢ አሁንም የኮሙኒኬሽንና የኤሌክትሪክ አገልግሎቶች እንደሌለው፣ ይህም የጤና አገልግሎቶችና የውሃ አቅርቦት ሌላም አገልግሎት እንዳይደርስ አድርጓል ብለዋል። የክልሉ ህዝብ ያለበት የምግብ ችግር አሁንም እጅግ የከበደ እንደሆነ የተናገሩት የመንግስታቱ ድርጅት ምክትል ቃል አቀባይ ሀቅ በመላው ትግራይ በእኛ ግምት 4.5 ሚሊዮን ህዝብ የምግብ እርዳታ ጠባቂ ነው ሲሉ አስረድተዋል። ድርጅታቸው ከሌሎች የሰብአዊ ረድኤት አጋሮቹ ጋር ሆኖ ለዚህ ችግር የሚሰጠውን ድጋፍ ማሳደጉን እንደቀጠለ ገልጸዋል። ይህም የጾታዊ ጥቃቶች ሰለባዎችን መለየትና አስፈላጊውን ድጋፍ ማድረግን ያካተተ ነው ብለዋል። አስከትለውም የድርጅቱ የዓለም የምግብ ፕሮግራም ካለፈው የአውሮፓውያን መጋቢት ወር ወዲህ ባከፋፈለው 9000 ቶን ምግብ በክልሉ በሰሜን ምዕራብና በደቡባዊ ዞን 529000 ነዋሪዎችን ሊደርስ መቻሉን፣ በዕዳጋ ሐሙስና አጽቢ ከተሞች ለ34000 ህዝብ የምግብ እርዳታ ማከፋፈሉንና ባለፈው ሳምንት ከ700,000 በላይ ህዝብ ውሃ የማጓጓዝ አገልግሎት መስጠቱን ዘርዝረዋል። የረዴት አጋሮቻችን እስካሁን ለ285,000 ተፈናቃዮች የመጠለያና ምግብ ያልሆኑ ቁሳቁስ እርዳታዎችን አድርሰዋል ሲሉም አክለዋል። ይህ ግን በእርዳታ እቅዳችን ከያዝነው የህዝብ ቁጥር 10% ብቻ ነው ሲሉ የመንግስታቱ ድርጅት ቃል አቀባይ አክለው አመልክተዋል። በማስከተልም መቀሌ ከተማ ውስጥ ከ19,000 በላይ ሰዎች ለማስጠለል የሚችል የተፈናቃዮች ካምፕ የማዘጋጀቱ ስራ እንደቀጠለ መሆኑን ተናግረዋል። ህዝቡ ካለበት ችግር አንጻር እየተሰጠ ያለው የእርዳታ ምላሽ እጅግ አናሳ መሆኑን የሰብአዊ ረድኤት አጋሮቻችን አሳውቀውናል። በሚፈለገው መጠን እርዳታ ለማቅረብም ገንዘብና ባልተገደበና ደህንነት ጥበቃ ባልተለየው መልኩ ተረጂው ህዝብ ጋር መድረስ መቻል ይኖርብናል ብለዋል ፋርሃን ሀቅ። በቻድ አዲሱን የሽግግር መንግስት ለመገልበጥ የሚንቀሳቀሱት ሽምቅ ተዋጊዎች ወታደራዊ ሄሊኮፕተር መተን ጥለናል ሲሉ ተናገሩ። ኖኩ የምትባለውን የሰሜን ቻድ ከተማም ተቆጣጥረናል እያሉ ናቸው። የቻድ የለውጥና የአንድነት ግንባር የተባለው ታጣቂ ቡድን ያለውን በነጻ ምንጭ በኩል ለማረጋገጥ አልተቻለም። የቡድኑ ቃል አቀባይ በሰጠው መግለጫ የጦር ሄሊኮፕተሩ በሰሜኑ የሀገሪቱ አካባቢ የቦምብ ጥቃት በማድረስ ላይ እንዳለ ተዋጊዎቻችን ተኩሰው ጥለውታል ብሏል። በሌላ በኩል ሰላማዊ ሰልፍ እንዲካሄድ በድጋሚ ጥሪ እየተደረገ ባለበት በዚህ ወቅት የሽግግር ወታደራዊ መንግስቱ ቃል አቀባይ ተቃዋሚ ሰልፈኞች ከሁከት እንዲቆጠቡ አሳስቧል። ማክሰኞ ዕለት በዋና ከተማዋ እንጃሚና በተከሰተ ብጥብጥ ቢያንስ 6 ሰዎች መገደላቸው ተገልጿል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ህንድ ውስጥ ተባብሶ እየተዛመተ ያለው የኮቪድ-19 ወረርሽኝ ያስከተለውን ለማመን የሚያዳግት ቀውስ አፍሪካ በቅርበት እየተከታተለችው ነው ሲሉ የአህጉሪቱ የጤና ባለስልጣናት አመለከቱ። የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ ስራ አስኪያጅ ጃን ኢንካንጋሶንግ በህዝብ ብዛት የህንድን የሚያህል ህዝብ ያላት አህጉረ አፍሪካ በዚያ ላይ የተዳከመ የጤና ስርዓት ያላትም እንደመሆኗ ተመሳሳይ ሁኔታ ሊከሰት ስለሚችል እጅግ በጣም መዘጋጀት አስፈላጊ ነው ሲሉ አሳስበዋል። የአፍሪካ ሀገሮች ከህንድ የሚጠብቁት የኮቪድ-19 ክትባት አቅርቦትም ሀገሪቱ በወረርሽኙ ምክንያት በገጠማት ቀውስ የተነሳ መዘግየቱ እንዳሳሰባቸው የአፍሪካ ባለስልጣናት እየተናገሩ ናቸው። ለበርካታ ያለም ሀገሮች የኮቪድ-19 ክትባት ለሚያቀርበው ኮቫክስ በሚል አህጽሮት የሚጠራው ዓለም አቀፍ መርሃ ግብር የአስትራዜኒካ ክትባቶችን የሚያመርትለት ዘ ሲረም ኢንስቲትዩት የተባለው የህንድ ተቋም ነው። ህንድ ውስጥ በየቀኑ የሚመዘገበው አዲስ የኮሮና ቫይረስ ተጋላጭ ቁጥር ወደ 400,000 እየተቃረበ መሆኑን ተገልጿል። ዛሬ 386,452 ሰዎች መመዝገባቸውን የሀገሪቱ የጤና ሚኒስቴር አስታውቋል። ከ300,000 በላይ ሲመዘገብ የዛሬው ለ9ኛ ጊዜ መሆኑ ነው። አንዳንድ የሀገሪቱ የጤና አዋቂዎች አሃዙ በይፋ ከሚገለጸው ይበልጣል ማለታቸውን ዘገባዎች ጠቅሰዋል። ከዩናይትድ ስቴትስ እና ከሌሎችም ሀገሮች የተላኩ የህክምና እርዳታዎች ዛሬም ህንድ ደርሰዋል። የዓለም የጤና ድርጅት የአውሮፓ ዳይሬክተር ሃንስ ክሉገ በበኩላቸው የግል ጥንቃቄ እርምጃዎች ሲላሉ ህዝብ በብዛት ሲሰበሰብ የበለጠ ተዛማች የሆነ የቫይረስ አይነት ሲከሰትና ክትባት ያገኘው ህዝብ ብዛት ዝቅ ያለ ሲሆን ህንድ ውስጥ የደረሰው ሁኔታ በየትኛውም ሀገር ሊደርስ የሚችል መሆኑን አስጠንቅቀዋል። ህንድ በአሁን ወቅት 18 ሚሊዮን የኮሮና ቫይረስ ተያዦች ያሏት ሲሆን ከህንድ የሚበልጥ ቁጥር ያላት 32 ሚሊዮን ተጋላጮች የያዘችው ዩናይትድ ስቴትስ ብቻ መሆኗን የጆንስ ሆፕኪንስ ዩኒቨርሲቲ የወረርሽኙ መረጃ ይጠቁማል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን አስተዳደሩን ከተረከቡ 100 ቀን ማስቆጠራቸው ምክንያት በማድረግ ጆርጂያ አትላንታ ከተማ አቅራቢያ ባደረጉት ንግግር ስለ መጻኢ የአሜሪካ እጣ ፈንታ እንዳሁን በተስፋ ተሞልቼ አላውቅም፣ ምክንያቱም ሀገራችን እንደገና ወደፊት መራመድ ጀምራለችና ሲሉ ተናገሩ። ከፍራቻ ይልቅ ተስፋን፣ ከሐሰት ይልቅ እውነትን፣ ከጨለማ ይልቅ ብርሃንን ምርጫችን አድርገናል ሲሉም ባይደን አስከትለው አስገንዝበዋል። በዲሞክራቲክ ፓርቲው ብሔራዊ ኮሚቴ ወጪ ድሉት ከተማ በሚገኝ የኤነርጂ ማዕከል በተካሄደው የፖለቲካ ስብሰባ ላይ ወደ 315 የሚሆኑ በየመኪናቸው ሆነው የተሳተፉ ሰዎች በክላክስ ድጋፋቸውን ሲገልጹላቸው ፕሬዝደንቱ ዲሞክራሲ ለህዝብ የሚያስፈልገውን ማቅረብ እንደሚችል እናንተ እያረጋገጣችሁ ነው ሲሉ ተናግረዋል። ባለፈው ጥር በተካሄደ ምርጫ በጆርጂያ ክፍለ ግዛት ለዩናይትድ ስቴትስ የመወሰኛ ምክር ቤት መቀመጫዎች በተካሄደው የማጣሪያ ፉክክር ራፋኤል ዎርኖክ እና ጃን አሳፍ በማሸነፋቸው የፕሬዝደንቱ ዲሞክራቲክ ፓርቲ ፌዴራል መንግስቱን ሙሉ በሙሉ ሊቆጣጠር መቻሉ የሚዘነጋ አይደለም። በመጨረሻም እስራኤል ውስጥ ዛሬ በአይሁድ ሃይማኖታዊ ክብረ በዓል ላይ በተከሰተ የመጨናነቅና የመረጋጋት አደጋ በርካታ ሰዎች ህይወታቸው ማለፉ ተገለጸ። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እጅግ የከበደ አደጋ ሲሉ ገልጸውታል። አደጋው የተፈጠረው ላግቢ ኦመር የተባለው ችቦ በማብራት በሌሊት ጸሎትና መዝሙር የሚከበር ዓመታዊ ሃይማኖታዊ ክብረ በዓል ላይ ለመገኘት በብዙ 10,000 የተቆጠሩ አጥባቂ አይሁድ ምዕመናን እንደተሰባሰቡ መሆኑ ተገልጿል። ማኞች እንዳሉት ምዕመናኑ እጅግ በተጨናነቀ መተላለፊያ ሲያልፉ ትንፋሽ እያጡ ወይም ደግሞ እየተረጋጋጡ መጎዳታቸውን የገለጹት አንደኛው የዜና ማሰራጫ ህይወታቸው ያለፈውን ሰዎች ቁጥር 40 እንደሆነ ገልጿል። የአምቡላንስ አገልግሎት ባለስልጣናት በተፈጠረው መጨናነቅ 103 ሰዎች እንደተጎዱና ከመካከላቸው አንዳንዶቹ ህይወታቸው እንዳለፈ ገልጸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ሚያዝያ 22 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ30 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አቪር እስከ ማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማችሁ።
እንደሚያለኝ እስቲ በያሰብኩኝ የተጣለሁት ሰው አለ ይቅርታም ጠይቀው የተበደልኩት ብድር አለ ምንድነው የሰራሁት ደዛ ብዬ ራሴን እንድገመግብ እንዳስብ ያደረገኝ ነገር ነው። ለኢትዮጵያውያን ወገኖቼ ከዚህ ጊዜ የበለጠ መልካም እድል የለም በጎ ነገርን በመስራት ክፋትን መበቀል እንደምንችል።
ባለፈው ዓመት የኮሮና ቫይረስ ወረርሽኝ ገና በጀመረበት በተለይም በአውሮፓና በዩናይትድ ስቴትስ የሰው ልጅ ሕይወት ክፉኛ ማመሳቀል በያዘበት ሰሞን ራሳቸው የኮቪድ ታማሚ የነበሩበትን ጨምሮ የገዛ ገጠመኛቸውን መለስ ብለው የሚያሳዩን እንግዳ ናቸው። ስዊድን በሚገኝ አንድ ሆስፒታል የድንገተኛ ክፍል ሐኪሙ ዶክተር ዳዊት በቀለ ሁለተኛው አጋማሽ ቆየት ብለው ይመለሳሉ። አድማጮች አሁን ወደ ዕለቱ አብይ ርዕስ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ወደ ስልጣን ከመጡ በኋላ የመጀመሪያውን መቶ ቀናቸውን የፈጁት ይበልጡን ኃይላቸውንም ያዋሉት የኮሮና ቫይረስ ወረርሽኝ እዚህ በዩናይትድ ስቴትስ ያደረሰውን ጉዳት በመታደግና ከስቷቸው በነበሩ ሁኔታዎች ላይ በመዋል ነው። እልህ አስጨራሽ በነበረው በዚህ አጭር ጊዜ ውስጥ ግን አፍሪካ ውስጥም ተቀባይነት ያገኙ ጥቂት ነገሮችን አከናውነዋል። የአሜሪካ ድምጿ አኒታ ፓውል ከጆሃንስበርግ ያደረሰችን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
ፕሬዚደንት ጆ ባይደን ወደ ስልጣን በመጡበት የመጀመሪያው ቀናቸው ዩናይትድ ስቴትስ ከዓለም የጤና ድርጅት ለመውጣት የነበራትን እቅድ እንድታቆም አድርገዋል። ባይደን ከሳቸው በፊት የነበረው አስተዳደር ከዓለም አቀፉ የጤና ተቋም ለመውጣት የወሰነውን አወዛጋቢ ውሳኔ መቀልበሳቸው ዓለም አቀፋዊ ድጋፍ አስገኝቶላቸዋል። በተለይ የአፍሪካ የጤና ኃላፊዎች ውሳኔውን በጤናው ረገድ በዓለም ፍትሃዊ ስርዓት እንዲኖር ያደርጋል ብለውታል። ባይደንም ለድሆቹ አገሮች የክትባት ስርጭቱ እንዲዳረስ ለኮቫክስ ክትባት ስርጭት $2 ቢሊዮን ተጨማሪ እርዳታ ጠይቀዋል። ስልጣን በያዙ 90ኛ ቀናቸው ላይ እንደ አውሮፓ አቆጣጠር ሚያዝያ 20 ያስተላልፉ መልእክትም ከውቅያኖሱ ባሻገር ባለው የዓለም ክፍል አስተጋብቷል። በፖሊስ ቁጥጥር ስር እንዳለ ህይወቱ ባለፈው የሚኒያፖሊሱ ነዋሪ ጆርጅ ፍሎይድ ግድያ ተከሶ በረው የፖሊስ መኮንን ላይ የጥፋተኝነት ውሳኔ ሊተላለፍበት በነበረው ዋዜማ ፕሬዝደንት ባይደን ሲናገሩ እንዲህ ብለው ነበር።
ይህን አጋጣሚ ስራችንን አከናውነን ጨርሰናል ብለን እንዲሁ ልንተወው አይገባም። በደንብ ልንመለከተው ይገባናል። ልብም እንድንለው ያስፈልገናል። እነዚህ 7 ደቂቃ ከ29 ሰከንዶች እንደተመለከትናቸው አድርገን ልናየው ይገባናል። መስማትም ይኖርብናል። መተንፈስ አልቻልኩም። እነዚያ የጆርጅ ፍሎይድ የመጨረሻ ቃላት ነበሩ። እነዚህ ቃላት ከሱ ጋር አብረውት እንዲሞቱ ማድረግ አንችልም። እነዚህ ቃላት መስማታችንን መቀጠል አለብን።
ፍሎይድ በሂውስተን ተወልዶ በሚኒያፖሊስ የተገደለ ጥቁር አፍሪካ አሜሪካዊ ነው። ፍሎይድን ለህልፈት አብቅቷል በተባለው የቀድሞ የፖሊስ መኮንን ደሪክ ሻቭል ላይ የጥፋተኝነት ውሳኔ ሲተላለፍበት መላው አፍሪካ ሂደቱን የተከታተለው በጭንቀት ውስጥ ሆኖ ነበር። ባለፈው ዓመት በሻቭን ጉልበት ስር ሆኖ እስትንፋሱ እስክታልፍ በተራዘመ ጭንቅ የታፈነው ፍሎይድ የሚወዳቸውን ሁሉ እንዲያስጥሉት እየተማጸነ ሲጮህ ታይቷል። ያ ትዕይንት ተቃውሞውን የቀሰቀሰ ሲሆን በዩናይትድ ስቴትስ የፖሊስ አሰራር ደንብ እንዲሻሻልም የጠየቀ ነበር። በደቡብ አፍሪካ የብዝሃነት አሰልጣኝ የጾታና ዘር ጉዳዮች ተመራማሪ የሆኑት እንደ አሳንዳ ጓሽኜ የመሳሰሉት አፍሪካዊ ተንታኞች የዘር ችግር መኖሩን አምኖ በመቀበል ባይደን ለአሜሪካ ሕዝብ ያሰሙትን ንግግር ደግፈውታል። ደቡብ አፍሪካን ብትሆን ለመቶ ዓመታት ተንሰራፍቶ ከቆየው የቅኝ ገዥነት ጨካኝና ዘረኛው የአፓርታይድ መንግስት በኋላ አሁን ድረስ ካለበት የዘር መድሎ ችግሮች ለመላቀቅ እየታገለች ያለች አገር ናት። አሳንዳ ጨምረው እንደተናገሩት ምክትል ፕሬዝደንቷ ከመላ ሃሪስ ተሰሚነት ያላቸው ጥቁር ሴት በመሆናቸው ባይደን የዘር መድሎን ለመታገል ለሚያደርጉት ጥረት ክብደት እንዲኖረው ያደርጉታል ይላሉ። ይሁን እንጂ ከአስተዳደሩም ሆነ ከአሜሪካ ተቋማት ብዙ ነገር እንደሚጠብቁ ሲናገሩ እንዲህ ብለዋል።
ካማላ ሃሪስን እናደንቃለን። እሳቸውን ማድነቃችንም ጥሩ ነገር ይመስለኛል። ይሁን እንጂ መዋቅራዊ ዘረኝነት በተዘረጋበት መዋቅር ውስጥ ያለ ባለቀለም ሰው ለውጥ ለማምጣት የሚችልበት እድል እጅግ ሲበዛ አነስተኛ ነው። ስለዚህ ስርዓቱንና አድላዊነት ባለበት ሁኔታ እንዲቆይ የሚያደርገውን መዋቅር እስካልታገል ነው ድረስ በዩናይትድ ስቴትስም ሆነ በመላው ዓለም ለውጥ የምናይ አይመስለኝም። ስለዚህ አዎ፣ እውነት ነው፣ ለአሜሪካና ለባይደን ጥሩ ነው። ይሁን እንጂ ሊያመጡት ስለሚችሉት መዋቅራዊ ለውጥ መናገር ትችላላችሁ?
መሰረቱን በጆሃንስበርግ ያደረገው ተንታኙ ብሩክስ ስፔክተር ባይደን ተቺዎች ፕሬዚደንት ትራምፕ የአፍሪካን ፖሊሲ አስመልክተው ያደረጉት ስር ነቀል ወይም ትልቅ ለውጥ የለም ብለው ይተቹ እንደነበሩት ሁሉ ባይደንንም መተቸታቸው በራሱ አንድ ተፈላጊ ለውጥ ነው። በዩናይትድ ስቴትስ የንግድ ልውውጥ ማዕቀፍ ውስጥ ያለውን የአፍሪካን የእድገት አማራጭ ድንጋጌ አጋዋን ማጠናከር አስፈላጊ ነው። በየጊዜው ድንገት እየተቆራረጡና እየተለዋወጡ ከሚደረጉ የፖሊሲ ለውጦች ይልቅ መሬት ይዘው በዝግታ በረጋና ዘላቂ በሆነ መንገድ ነገሮችን ማከናወን ተመራጭ ነው። በአህጉሪቱ የኢኮኖሚ ለውጥ እንዲመጣ ድጋፍን መስጠት ከፈለክ በአህጉሪቱ የኢኮኖሚ እድገት የሚያጠናክር ፖሊሲን ማውጣት ነው ብለዋል ስፔክተር። ለበርካታ ዓመታት የአሜሪካን ዲፕሎማት ሆነው በውጭው ዓለም ያገለገሉት ስፔክተር ባይደን በአፍሪካ ላይ የሚያሳድሩት ተጽዕኖ በጊዜ ሂደት የሚታይ ይሆናል ብለዋል። የፕሬዝደንቶች ታሪክና አበርክቶ የሚገነባው በአመታት ስራቸው እንጂ በቀናት ውስጥ አይደለም፣ 100 ቀናት እንኳ ቢሆኑም ማለት ነው ብለዋል ስፔክተር። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ደረጀ ለዘገባው አመሰግናለሁ። አድማጮች፣ ተከታዩም ተመሳሳይ ርዕስ ላይ ያቆየናል። ፕሬዚዳንት ጆ ባይደን ስልጣናቸውን የተረከቡበትን 100ኛ ቀናቸውን አስመልክቶ ከትላንት በስቲያ ባሰሙት ንግግር ሰብአዊ መብት ዳግም የአሜሪካ የውጭ ጉዳይ ፖሊሲ ማዕከል እንደሚሆን ቃል ገብተዋል። አስተዳደራቸው ያወጣውን ይህን ጠንካራ መግለጫ የሰብአዊ መብት አቀንቃኞች በደስታ ቢቀበሉትም በተግባር ላይ ግን መዋል አለበት ሲሉ አስተያየት ሰጥተዋል። የአሜሪካ ድምጿ የውጭ ጉዳይ ዘጋቢ ሲንዲ ሴን ያጠናቀረችውን ዘገባ ዝርዝር ስምኝሽ የቆየት አቅርበዋለች።
በሚያንማር፣ ራሽያና በተለያዩ የዓለም አካባቢዎች በተደረጉ ሰላማዊ የተቃውሞ ሰልፍ ላይ እየተወሰዱ ያሉት ከፍተኛ እርምጃዎች ሰብአዊ መብትን የአሜሪካ የውጭ ጉዳይ ፖሊሲ መሰረት ለማድረግ ቃል ለገባው የባይደን አስተዳደር ፈተና ሆነውበታል። ሆኖም የውጭ ጉዳይ ሚኒስትራቸው አንቶኒ ብሊንከን አስተዳደሩ በጉዳዩ ላይ ያለው አቋም ጽኑ መሆኑን አስረግጠው ተናግረዋል።
President Biden is committed to putting human rights back at the center of American foreign policy. And that's a commitment that I and the entire Department of State take very seriously.
President Biden ሰብአዊ መብትን ዳግም የአሜሪካ የውጭ ጉዳይ ፖሊሲ ማዕከል ለማድረግ ቁርጥ አቋም አላቸው። ይህ ደግሞ እኔም ሆንኩ አጠቃላይ የውጭ ጉዳይ መስሪያ ቤቱ ከፍተኛ ትኩረት የምንሰጠው ጉዳይ ነው።
አንዳንድ የሰብአዊ መብት ባለሙያዎች አስተያየት ሲሰጡ ፕሬዝዳንት ባይደን እና የውጭ ጉዳይ ሚኒስትራቸው አንቶኒ ብሊንከን በሰብአዊ መብት ጉዳይ ላይ ከትራምፕ አስተዳደር የተለየ አቋም እያራመዱ መሆኑን ይናገራሉ። ለምሳሌ የአምነስቲ ኢንተርናሽናል ሰራተኛ የሆኑት ጆአን ሊን አስተዳደሩ በቻይና አናሳ ብሔር የሆኑት የዊገር ብሔረሰብ አያያዝ ላይ የሚሰጠውን ጠንካራ ትችት ይጠቅሳሉ።
The Biden administration has made this unequivocally clear that the Chinese government's treatments of the Uyghurs is egregious.
የቻይና መንግስት የዊንገር ተወላጆችን የሚይዝበት መንገድ እጅግ አስደንጋጭ መሆኑና የአሜሪካ መንግስት በጉዳዩ ላይ ጆሮ ዳባ ልበስ እንደማይል የባይደን አስተዳደር በማያወላዳ መልኩ በግልጽ ተናግሯል። የቻይናን የሰብአዊ መብት አያያዝን በተመለከተ ከነበረው አቋም እጅግ መሰረታዊ ለውጥ ነው። እንደሚመስለኝ ቀደም ሲል በነበረው አስተዳደር በሺንጃንግም ሆነ በሆንግ ኮንግ ለሚደርሰው የሰብአዊ መብት ረገጣ በቂ አትኩሮት አልተሰጠውም።
በሂዩማን ራይትስ ዋች ዳይሬክተር እንደሆኑት ሳራ ሆልዊንስኪ ያሉ ሌሎች ባለሙያዎችም የአሜሪካ አስተዳደር በዓለም ዙሪያ ላሉ ሰብአዊ መብቶች እየሰጠ ያለውን ትኩረት እንዳጤኑት ያስረዳሉ።
We saw sanctions on the International Criminal Court lifted. We saw the global gag rule for women's rights lifted.
ባለም አቀፉ የወንጀለኞች ፍርድ ቤት ላይ ተጥሎ የነበረው ገደብ መነሳቱን አይተናል። በሴቶች መብት ዙሪያ የሚደረጉ ውይይቶችና የገንዘብ ድጋፎች እንዳይኖሩ ገደብ ጥሎ የነበረው ህግም ተነስቷል። ባለም ዙሪያ በተለያዩ ሰዎችና የሲቪክ ማህበራት የሚደረጉ ድጋፎች ጨምረዋል። በተጨማሪም በተለይ የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ስለ ሰብአዊ መብት በተደጋጋሚ ይናገራሉ።
ሆኖም ግን ሆልዊንስኪና ሌሎች የሙያ አጋሮቻቸው በመካከለኛው ምስራቅ ያለውን ሁኔታ በመጥቀስ አሁንም መሻሻል ያለባቸው ሁኔታዎች እንዳሉ ይገልጻሉ።
There have also been some missteps. So things that are very practical and not just statements include arms sales to United Arab Emirates.
አንዳንድ ጊዜ መቅደም ያለበት ነገር ሳይቀድም ይቀራል። ከመግለጫ ባለፈ በድርጊት መገለጽ ያለባቸው ነገሮች አሉ። እንደ ለተባበሩት አረብ ኤሚሬትስና ግብጽ የሚሸጡ የጦር መሳሪያዎችን የመሳሰሉት ማለት ነው። ሁለቱም የህዝቦቻቸውን መብት የሚረግጡ ሀገራት ናቸው። ስለዚህ ገና የምንጓዘው ረጅም ጉዞ አለ።
ባለሙያዎቹ እንደሚሉት በሰብአዊ መብት ዙሪያ ያለው አታይ መቀየሩ እጅግ አስፈላጊ ቢሆንም ዋናውና ትልቁ ለውጥ ግን የባይደን አስተዳደር እንደ ራሽያና ቻይና ያሉት ሀገሮች ለሚያደርሷቸው የመብት ረገጣዎች ለማስከፈል የሚያደርገው ጥረት መሆኑን ያሰምሩበታል። የአሜሪካ ተራማጅ ማዕከል ተቋም ዳይሬክተር የሆኑት ብራያንስ ካቱሊስ
Having Secretary of State Tony Blinken say that what's happening to the Uyghurs in China is a genocide is one thing. Trying to impose a cost on China.
የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ቻይና ውስጥ በዊገር ማህበረሰብ ላይ እየደረሰ ያለው ድርጊት የዘር ማጥፋት ነው ብለው መናገራቸው አንድ ነገር ነው። ቻይና በአየር ንብረትም ሆነ በወረርሽኙ ዙሪያ ትብብር ያደረገች ግን ደግሞ ያደረሰች ላለው የመብት ጥሰት ዋጋ እንድትከፍል ማድረግ ሌላው ጉዳይ ነው።
በኮቪድ-19 ወረርሽኝ ምክንያት በህንድና ሌሎች ሀገራት የሚሞቱት ሰዎች ቁጥር እጅግ እያሻቀበ ባለበት በዚህ ወቅት ተገቢውን አስቸኳይ እርዳታ ማድረስም ሌላ የመብት ጉዳይ መሆኑን የሰብአዊ መብት ተቆርቋሪ ባለሙያዎቹ ይጠቅሳሉ። ዩናይትድ ስቴትስና ሌሎች የበለጸጉ ሀገራት በዚህ ጉዳይ ላይ የፈጠራ መብት ጥበቃን በማንሳት ሀገራት ህይወት አትራፊ የሆነውን ክትባት በፍጥነት እንዲያገኙም ጥሪ ያቀርባሉ። በሲንዲ ሴን ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽን ለዘገባው አመሰግናለሁ። ወደ መጨረሻው የመጽሔት ርዕስ እንሻገር። የሱዳን ካቢኔ የተባበሩት መንግስታት ድርጅትን የሴቶች መብት ጉዳዮች የሚመለከቱ ህጎች በዚህ ሳምንት ቢያጸድቅም ተቺዎች ግን የሱዳን የሚኒስትሮች ምክር ቤት ሱዳናውያን ሴቶችን ከወንዶች እኩል ህጋዊ መብቶች የሚያቀዳጁ የተወሰኑ ህጎችን ጥለዋል ሲሉ እየወቀሱ ነው። ነባ ሙሁዲን ከካርቱም ያጠናቀረችውን ዘገባ ዝርዝር ኤደን ገረመው እንዲህ አሰናድተዋለች።
የሱዳን የሚኒስትሮች ምክር ቤት ሰይዳው በመባል የሚታወቀውን የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ1979 ዓ.ም በሴቶች ላይ የሚደርሱ ሁሉም አይነት ማግለሎች እንዲቀሩ ያወጣውን ኮንቬንሽን አጸደቀ። ይሁንና አብዛኞቹ ወንድ የምክር ቤት አባላት ሴቶች ከወንዶች እኩል በፖለቲካዊና ማህበራዊ፣ በትዳርና በፍቺ እንዲሁም በልጆች አስተዳደግ ላይ መብት አላቸው የሚለውን አንቀጽ ከማጽደቅ ታቅበዋል። የሴቶች መብት ታጋይ ቡድኖች እነዚህን ተአቅቦዎች የተቃወሙ ሲሆን እንደማይቀበሏቸው አስታውቋል። ኢሳን ፋጊሪ የሴቶች ጭቆና ይብቃ የሚለው እንቅስቃሴ ዋና መሪ ናቸው።
የሽግግር መንግስቱ የሱዳናውያንን በተለይም ደግሞ የሴቶችን ህልም ዝቅ የሚያደርግ ነው። እንደ አንቀጽ 2 ያሉ አንቀጾችን መገደብ ከኮንቬንሽኑ ግብ ጋር ይቃረናል። ምክንያቱም ይህ አንቀጽ ከእኩልነት ጋር ይያያዛል። ይህ ማለት መንግስት በአካባቢያዊ ህገ መንግስቶች ሴቶች ከወንዶች እኩል እንዲሆኑ አይፈልግም ማለት ነው። ሴቶች ያንን ከሽግግር መንግስቱ አይቀበሉም።
እንደ አውሮፓውያን አቆጣጠር በ2018 ማብቂያና በ2019 መጀመሪያ ላይ ሱዳናውያን ሴቶች በሚያዝያ 2019 የወደቁትን የቀድሞውን የሱዳን የረጅም ጊዜ ፕሬዝዳንት ኦማር አልበሽርን በመቃወም በህዝባዊ ተቃውሞ ሰልፎች ላይ እጅግ ሰፊ የሆነ ሚና ተጫውተዋል። ባለፈው ዓመትም ሱዳናውያን ሴቶች በሱዳን ዴሞክራሲያዊ ለውጦች እንዲመጡ ለነበራቸው ተሳትፎ ዓለም አቀፍ ሽልማት ተቀብለዋል። የድረ አልበሽር የሽግግር መንግስትም ባለፈው ዓመት አንዳንድ የሰብአዊ መብትና የሴቶች መብት መርሆችን አጽድቋል። ይሁን እንጂ እንደ ኢናስ ሙዘሚል ያሉ የሴቶች መብት መሪዎች መንግስት እውነተኛ ለውጥ ለማምጣት ባለው ፈቃደኝነት ላይ አሁንም ጥርጣሬ አላቸው።
የሴዳውን ኮንቬንሽን 3 መሰረታዊ አንቀጾችን መገደቡ በሴት ንቅናቄ መሪዎች ላይ ቁጣን አጭሯል። መንግስት የሱዳናውያን ሴቶች ህይወት ላይ እውነተኛ ለውጥ ለማምጣት ፈቃደኛ መሆኑ ላይ እንዲጠራጠሩ አድርጓቸዋል። በተለይም ደግሞ በተሐሳሱ አብዮት ላይ ሴቶች ከወንዶች እኩል ከተሳተፉ በኋላ የሽግግር መንግስቱ ለለውጥ እድሉን ይጠቀምበታል የሚል ተስፋ ነበራቸው።
እንደ ሳውዲ አረቢያ ያሉና አብዛኛው ህዝባቸው ሙስሊም የሆነባቸው ሀገራት እንደ አውሮፓውያን አቆጣጠር በ1979 የጸደቀውን የተባበሩት መንግስታት ኮንቬንሽን ሲቀበሉ አንዳንድ አንቀጾች ጉዳዮች ላይ ግን ገደብ አድርገዋል። ኮንቬንሽኑ ሱዳን እንዳደረገችው መሰረታዊ መብቶችን ባይሆንም ለተሳታፊ ሀገራት አንዳንድ የራሳቸው የሆኑ ነገሮችን እንዲያካትቱም ሆነ እንዲያስወጡ ይፈቅዳል። የፖለቲካ ተንታኙ ዋሊድ ዘካሪያ ታዲያ የሽግግር መንግስቱ በሴቶች ጉዳይ መሀል ላይ ተወጥሯል ይላሉ።
የሽግግር መንግስቱ የውጋ አጥባቂና የጽንፈኛ ቡድኖችን በመፍራት የአንዳንድ እስላማዊ ሀገራትን ፈለግ ተከትሎ የኮንቬንሽኑ የተወሰኑ አንቀጾች ላይ ገደብ በመጣል በዓለም አቀፍ ማህበረሰብ ዘንድ ያለውን ምስል ለመቀየር ሲል ኮንቬንሽኑን አጽድቋል።
ይህ በእንዲህ እንዳለ የሱዳን መንግስት በዚህ ሳምንት እንደ አውሮፓውያን አቆጣጠር በ2005 ዓ.ም የወጣውንና የማፑቶ ፕሮቶኮል በመባል የሚታወቀውን የአፍሪካ ሴቶች መብትም አጽድቋል። ሁለቱ ኮንቬንሽኖች በአሁን ሰዓት በሱዳን ትልቅ ስልጣን ባለው በሉዓላዊ ምክር ቤቱ ይጸድቃሉ ተብሎ ይጠበቃል። ለነባ መሆድን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ባሰሙት ንግግር ብሎም ኢትዮጵያ በትግራይ ክልል ግጭት ውስጥ የሰላማዊ ሰዎችን ደህንነት ለማስጠበቅ እያደረገች ስላለው ጥረት ሀብታሙ ስዩም በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴን ከጥቂት ደቂቃዎች በፊት አነጋግሯል። ቀጥሎ ይቀርባል።
በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ንግግራቸው ላይ በኢትዮጵያ ትግራይ ክልል ውስጥ እየተከሰቱ ናቸው ያሏቸውን ችግሮች ዘርዝረዋል። የኢትዮጵያ መንግስት የተጠቀሱትን ችግሮች አጢኗል ወይ? አምባሳደሯ ሆን ተብለው እየተፈጸሙ ናቸው ባሏቸው ሰላማዊ ሰዎችን በጎዱ ድርጊቶች ውስጥ ተሳታፊ ነበሩ ወይ የሚለውን እስቲ መጀመሪያ ይመልሱልን።
በጣም አመሰግናለሁ። በመጀመሪያ ሴትዮዋ ስላቀረቡት አይደለም እኔ መልስ መስጠት የምፈልገው፣ እኛ ስላልነው ነው መናገር የሚኖርብኝ። እንደሚታወቀው ይሄ ስብሰባ የጸጥታው ምክር ቤት ኦፕን ዲቤት ወይም ደግሞ ክፍት የመከራከሪያ መድረክ የሚባል ነው። ያዘጋጁት ቬትናሚሶች ናቸው። ርዕሱ ጥቅል ነው። ጥቅል ርዕሱ ምንድን ነው? አርምድ ግጭት ወይም ደግሞ የመሳሪያ ግጭት የቀላቀለ ባለበት ሁኔታ የሲቪሊያን ወይም ደግሞ የሰላማዊ ሕዝብ መጠበቅ እንዲሁም ደግሞ ሲቪሎች የሚጠቀሙባቸው ህንፃዎች ወይም ደግሞ ኢንፍራስትራክቸሮች መጠበቅ ይኖርባቸዋል ከሚል አጠቃላይ ርዕስ የተዘጋጀ ጉዳይ ነው። በዚህ አንጻር ብናየው ነው የሚጠቅም ይመስልኝ። ስለዚህ ቬትናሞች ያዘጋጁበት ምክንያት አላቸው። ታሪካዊ ትውስት አለው። ታሪካዊ ዳራ አለው። ምክንያቱም እንደ አውሮፓ አቆጣጠር ከ1955 እስከ 75 በተካሄደው አሜሪካ መራሽ የቪየትናም ጦርነት ረዥም ብዙ ጥፋት ተፈጽሟል። ይሄንን በማስታወስ ያዘጋጁት ነው። እንደ አብነት እንደ ተመክሮ ብለን ነው የምንወስደው። በእኛ በኩል የሆነ ሆኖ በእኛ በኩል ያነሳ ነው። በእርግጥ የሴኩሪቲ ካውንስል አባል ባለመሆናችን በቀጥታ አንሳተፍም። እንደ ሌሎቹ ሴኩሪቲ ካውንስል አባላት እንዳልሆኑ በጽሁፍ ነው የምናስገባው አስተያየታችን። ምክንያቱም በኮቪድ ምክንያት ሌሎች ሀገሮች እንዲህ አይነት ክፍት በሆነ ስብሰባ የመሳተፍ እድላቸው በተለያዩ ፕሮቶኮሎች ጠቧል። ስለዚህ በጽሁፍ ነው ያስገባ ነው አስተያየታችን። አስቀድመን እኛ ያልነው ኢትዮጵያ አንድ ሀገር የጄኔቫ ኮንቬንሽን የ1969 ፈራሚ ናት። ይሄም ሰላማዊ ህዝቦች በግጭት ውስጥ መጠበቅ እንዳለባቸው የሚደነግግ ነው። ስለዚህ አሁን በደረስንበት ደረጃ በመሳሪያ የታገዙ ግጭቶች ውስብስብና በጣም ኮምፕሊኬትድ ባህሪያት ያሏቸው በመሆናቸው ሁሉም የካውንስል አባላት ማጤን አለባቸው። በተለይ መንግስታዊ ባልሆኑ አማጽያ፣ ነውጠኞች፣ ጦር መዛዦች በህዝብ ህይወት ላይ የሚያደርሱት ጥፋት፣ አሰቃቂ ግድያ፣ የጭካኔ ተግባር ላይ ማተኮር አለብን። ምክንያቱም መንግስታዊ ያልሆኑ አማጽያን በተለይ በመንግስታዊና በህዝባዊ ተቋሞች ላይ በማናለጅብኝነት በግድየለሽነት እያደረሱ ያሉ ጥፋቱ ብቻ ሳይሆን የወደፊትን ትውልድ መጻዊ እድልም የሚወስን በመሆኑ የሀገራትን እድገት የሚወትት በመሆኑ ይህ ተግባር መቆም አለበት ነው። ስለዚህ በእርግጥ የአሜሪካዊ ዘርዘር አድርገን ነው ያቀረብ ነው። ይህም ብቻ ሳይሆን ሌሎችን በርካታ ጥያቄዎች፣ ጉዳዮችን አንስተናል በኛ ጽሁፍ ወይም በኛ ኢንተርቬንሽን መሰረት። ስለዚህ ይህ ግጭት የኢትዮጵያን ህዝብ ስነ ልቦና የጎዳ በዓለም አደባባይ አስተዋይ፣ አርቆ አሳቢ፣ ረዥም ታሪክና መላና ጥበብ አለው ተብሎ የሚገመትን ህዝብ ክብር የነካ ነው። ግን ማን ጀመረው? ማን ጫረው? ማን አቅል አጥቶ በማን አለብኝነት ወደ ትርምስ እንዲገባ ተደረገ? ይሄ ነው መጠየቅ ያለበት። የሚፈለገው ሰላምን ማስፈን ከሆነ ኦፍኮርስ የሁላችንም ፍላጎት ነው፣ ተጠያቂነት ግን መኖር አለበት። ያለ ተጠያቂነት ሰላም ሊሰፍን አይችልም። ምክንያቱም ይህንን ያከናወነ ይህንን አቅዶ ተግባራዊ ያደረገ ኃይል በመሆኑም። ስለዚህ እኛም ያልነው ትምህርት ቤቶች፣ ሆስፒታሎች፣ የኢነርጂ ተቋማት፣ ገበያ ቦታዎች፣ አውሮፕላን ጣቢያዎች መጠበቅ አለባቸው። ግን ይህ አማጺ ቡድን ለሆስፒታል አራራ፣ ለኤሌክትሪክ ኃይል ማስተላለፊያ መስመሮች አልራራም። አውሮፕላን ጣቢያ ያረሰ ቡድን ነው። ስለዚህ ስለ ሰላም፣ ስለ እርቅ፣ ስለ መወያየት ከማንሳታችን በፊት ተጠያቂነት መኖር አለበት። ይህንን አስቦ አቅዶ ተማምሎ ፈርሞ አትሞ ሲል አድርጎ ማን ጀመረው የሚለው መታወቅ አለበት ነው።
የኢትዮጵያ መንግስት ሕግን ማስከበር በሚለው ዘመቻ ውስጥ የሰላማዊ ሰዎችን ደህንነትና ሁኔታ ለመጠበቅ ምን ያክል ሰርተዋል የሚለው ጥያቄ ይነሳል። ጉባኤው ላይ ከተነሱ ነገሮች መካከል ከሶሪያና ከየመን ጋር በተስተካከለ ሁኔታ የሰላማዊ ሰዎች ሁለንተናዊ ጉዳትን እያስተናገዱ ካሉ ሀገራት መካከል ነው ኢትዮጵያ የተጠቀሰችው። ነገሮችን ለማሻሻል የሰላማዊ ሰዎችን ደህንነት ለማስጠበቅ ኢትዮጵያ ምን እየሰራች ትገኛለች?
ኢትዮጵያ እንደ ሀገር የህዝቦቿን ህልውና የህዝቦቿን ደህንነት እንደ ማንኛውም ሀገር የማስጠበቅ የመጀመሪያው ኃላፊነት የመንግስትና የመንግስት ነው። ስለዚህ በተቻለ አቅም ሁሉ የህዝባችንን ህይወት ለመጠበቅ ሰላማዊ ኑሮውን እንዳይታወክ ለማድረግ ማናቸውንም የሚጠይቀው ማናቸውን እርምጃ በመወሰድ ላይ ነው ያለው። የሆነ ሆኖ ግን አሁን እንደሚታየው በሰላማዊ መንገድ ሳይሆን ፖለቲካን ምንጊዜም የፖለቲካ ስልጣንን ከጠመንጃ አፈሙዝ የሚሹ ኃይላት የበረከቱበት በመሆኑ የህዝባችን ሰላም በየቦታው ይታወካል፣ ይታመሳል። ይህንን የማስቆም ኃላፊነት የመንግስትና የመንግስት ነው፣ ኢንክሉዲንግ የህዝብ ተሳትፎንም የሚጠይቅ ነው። ስለዚህ ብዙ ምርምር፣ ብዙ መጨነቅ፣ ብዙ መጠበብ የሚጠይቅ ጉዳይ አይደለም። መንግስት እያደረገ ያለው ተግባር ይሄ ነው። ነገር ግን ሆን ብሎ አቅዶ አልሞ አስቦ የኢትዮጵያን ሰላም ለማወክ ከተዘጋጀ ኃይል ከዚህ በፊት በስልጣን ላይ የነበረ ኃይል ላይ ግብ ግብ የሚደረግ በመሆኑ ውስብስብ ሊሆን ይችላል። ግን ይሄ ሂደት ግን የመንግስትን ኃላፊነት እና የመንግስትን ተግባር የሚያናጥብ አይሆንም፣ የሚያስቀር አይሆንም። ምክንያቱም የመንግስታት ቀዳሚ ኃላፊነትና ተግባር የህዝቦቻቸውን ሰላም ደህንነት ማስከበር ነው። ይህን በማያደርጉ ኃይላት ደግሞ አስፈላጊውን እርምጃ መውሰድ ነው፣ ተጠያቂነት ማስቀመጥ ነው፣ በፍርድ አደባባይ ማቅረብ ነው። ይህ ሲሆን ነው ጀስቲሰብል ወይም ደግሞ ፍትሃዊ ሰላም ሊመጣ የሚችል። እያረዱ እየቀሉ ህዝብን ሰቆቃ ውስጥ እያስገቡ እንደገና የሰላም ችቦ ማንሳት የሚባል ነገር የለም። አካውንታብሊቲ ተጠያቂነት መኖር አለበት ነው የምንለው።
ሌላ በጉባኤው ላይ ስለተነሳው አንድ ጉዳይ እናንሳ። በሰላማዊ ሰዎች ላይ የሚደርሱ ጉዳቶችን ለመቀነስ እንደ መፍትሄም ሊሆን ይችላል ከታሰቡት መካከል አንዱ በጠላትነት መፈላለግና ጦርነቱ ሙሉ በሙሉ ሊቆም ይገባል የሚለው ነበር የተጠቀሰው። ይህንን ነገር ለመፈጸምስ የኢትዮጵያ መንግስትን የያዙት ነገሮች ምንድን ናቸው?
እንግዲህ ማንኛውም የኢትዮጵያ ህዝብ እንደሚያውቀው በኢትዮጵያ እንደ ሀገር በሉዓላዊነታችን ብቻ ሳይሆን በማንነታችን ላይ የተከፈተ ጦርነት ነው። እንደሚያውቁት ትዕቢት አለው፣ ያልነኬነት ስሜት አለው፣ እብሪት አለው። ስለሆነም በዚህ መንፈስ የመጣን ኃይል ተጠያቂ ማድረግ የማንኛውም መንግስት ኃላፊነትና ተግባር ነው። ቅድም እንዳልኩት እውነተኛ ሰላም እንዲመጣ ከተፈለገ ሰላምን ያወቁ፣ ሰላምን ያደፈረሱ፣ እንዲህ ኢትዮጵያን በጎ ገጽታ ያጠለሹ ሁሉ ተጠያቂ መሆን አለባቸው። ይህ ተጠያቂነት ካልተተከለ በስተቀር የሰላም መዝሙር ብቻውን በቂ አይደለም። ነገ ምን እንደሚያመጣ እናቃለንና ከዛሬው ካልተማርም ከተናንትናው ካላወቅም ስለዚህ ተጠያቂነት መተከል አለበት። ይሄ ነው ያለው መልስ በኔ በኩል። አመሰግናለሁ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። የአውሮፓውያን የዘመን አቆጣጠር በ1985 ዓ.ም ከ36 ዓመታት በፊት በዚህ ሳምንት ነበረ በሰሜን ኢትዮጵያ የተከሰተውን ረሃብ ለመመከት ዓለም አቀፍ እውቅና ያላቸው ሙዚቀኞች የተሳተፉበት We Are The World የተሰኘው ሙዚቃ የተለቀቀው። እሱንም ተከትሎ በተሰናዳው ሙዚቃ ዝግጅት መላ ዓለም የተረባረበበት የእርዳታ ማሰባሰብ ስራ ተከናውኗል። ከ36 ዓመታት በኋላም ይህን ዓለም አቀፍ ርብርብ ተንተርሶ በትግራይ ክልል ያለውን ሰብአዊ ቀውስ ለዓለም ለማሳወቅ ያለመ የተባለ የበይነ መረብ ዝግጅት ከሰሞኑ ተካሂዷል። በዚህ ዝግጅት ኢትዮጵያ ውስጥ ረሃብ በጦር መሳሪያነት እየዋለ ነው የሚል ሙግት የሚያቀርቡም አሉ። ከዚህ ጋር በተያያዘ ሀብታሙ ስዩም ከዝግጅቱ አስተባባሪ ጋር ቆይታ አድርጓል። ቀጥሎ ይቀርባል።
ሙልጌታ ገብረ እግዚአብሔር ይባላለሁ። አሜሪካ በሚገኝ አንድ ዩኒቨርሲቲ ፕሮፌሰር ነኝ። ሜዲካል ዩኒቨርሲቲ ኦፍ ሳውዝ ካሮላይና ይባል። ዝግጅቱን በመምራትና በማቀናጀት ነው የተሳተፍኩት።
በጣም አመሰግናለሁ ዶክተር ሙልጌታ። እንግዲህ ረሃብ በትግራይ ክልል ውስጥ ባለው ግጭት ውስጥ እንደ ጦርነት መሳሪያ እየዋለ ነው በሚል የማስገንዘቢያ ዝግጅት እንዳሰናዳችሁ ሰምተናል። በምን ሁኔታ ነው ረሃብ በጦር መሳሪያነት እየዋለ ያለው? እነማንስ ናቸው እያዋሉት ያሉት?
ዝግጅቱ አሁን እንደገለጽከው አይደለም አጀማመሩ። አክቹዋሊ ያው ዝግጅቱ አላማው በ1984 በፈረንጅ አቆጣጠር ማለት ነው የነበረው ድርቅ እና የነበሩ ሁኔታዎች ተገነዘብን መጀመሪያ። እና በዛን የነበረው ሁኔታ እንደምታውቀው ለረጅም ጊዜ ድርቅ ነበር ሀገራችን፣ እና ወደ ረሃብ የተሸጋገረበት ምክንያት አንዱ ያው ድርቁ በተከታታይ በማጋጠሙ ነው። ሁለተኛው ግን በዛን ጊዜ የነበረው መንግስትም የነበሩት ፖሊሲዎች ድርቁ ወደ ረሃብ እንዲሸጋገር አድርገውታል የሚል ግንዛቤ ነው ያለን። በተለይ ደግሞ ምግብ ወደ ትግራይ አካባቢ እንዳይሄድ የነበረው ክልከላ በትግራይ ሕዝብ ላይ ረሃቡ እንዲስፋፋ እና ጥቃቱም ከባድ እንዲሆን አድርገውታል የሚል ግንዛቤ ነው ያለን። እና በዛው ግንዛቤ መሰረት እስቲ የአሁኑን ድርቅ ደግሞ ማለት እኛ የምንለው ሳይሆን ዩናይትድ ኔሽንስም የአውሮፓ ዩኒየንም የአሜሪካ መንግስትም ሳይቀር እያሉት ያሉት ነገር ነው። እና ድርቅ እየተከሰተ ነው፣ ረሃብ እየመጣ ነው እያሉ ነው። እና እስቲ እናወዳድረው፣ ግንዛቤው እንፍጠር፣ የዛኔ የነበረው ምንድን ነው፣ አሁንስ እየሆነ ያለው ምንድን ነው የሚለውን እሱን ግንዛቤ ለመፍጠር ነው ዋና አላማው የፕሮግራሙ። እና አጋጣሚ ሆኖ ይህን እያሰብን እያለን ከግምቴ የመጣው በ1985-86 በፈረንጅ አቆጣጠር ዊ አር ዘ ወርልድ የሚል አልበም ተለቆ ነበር። እና የአልበሙ አጋጣሚ ሆኖ ኤፕሪል 23 36ኛ ዓመቱ እየከበረ ነበር። እና ለምን እሱን አጋጣሚ አንጠቀምም እና ስላለው ሁኔታ ዓለምን ነው ማስገንዘብ እውቀት እንዲኖረው ስለዚህ ሁኔታ ማድረግ እንችላለን ብለን ኤፕሪል 23 ፕሮግራሙን አዘጋጀ ነው። ወደ ጥያቄ ስመለስ ይህ አሁን ያለው ኢምፔንዲንግ አንፎልዲንግ ፋሚን የምንለው ዌፐናይዝ ነው የሚያስብለው ሆን ተብሎ ክልከላ እየተደረገ ነው ምግብ። ትናንትና የኤፒ እና የፍራንስ 24 ኒውስ አይተው ከሆነ በግልጽ አስቀምጠውታል። ምግብ ለረሃብተኞች፣ ለተፈናቀሉ ሰዎች ተብሎ የተላከ ምግብ ተሰረቀ ነው እየተከለከለ ነው የሚል ዜና ወጥተዋል። የኤርትራ ወታደሮች እንደዛ እያደረጉ ነው የሚል ማለት ነው። ሁለተኛ ትናንትና የወጣው አንዱ በጣም ሾኪንግ ዜና በኢትዮጵያ ሬድ ክሮስ የተሰጠ ምግብ ኤክስፓየር ያደረገ ምግብ ነው፣ ዘይት ነው የሚልም ወጥተዋል። እና እነዚህ የሚያሳዩ ከጦርነቱ ጋር ተያይዘው ረሃብ ወይም ደግሞ ፋሚን እንደ ጦርነት መሳሪያ እየተጠቀሙ ያሉ ኃይሎች አሉ ማለት ነው። እና እሱንም አለማውቆት የሆነ የማስተካከያ እርምጃ እንዲወስድበት ከሚል የሚመጣ ነው።
የቅርብ ጊዜ ማሳያዎችን ጠቅሰዋል። የኢትዮጵያ መንግስት እንዲሁም የዓለም ምግብ ድርጅትን ጨምሮ ዓለም አቀፍ ተቋማት የምግብና የተለያዩ ነፍስ አድን ቁሳቁሶችን ወደ ስፍራው እያደረሱ መሆኑን አስታውቋል። በቅርብ ጊዜም ጦርነቱ መጀመሪያ ላይ ተከልክለው የነበሩ የረድኤት ሰራተኞች ስምሪትም የኋላ የኋላ መሻሻሉ ተሰምቷል። ይሄ ባለበት ሁኔታ አሁንም ረሃብ በጦርነት መሳሪያነት እየዋለ ነው ማለት እንችላለን ወይ?
አሁን ያልከው ዜና ከኢትዮጵያ መንግስት በኩልም ይባላል። የኢትዮጵያ መንግስት ደጋፊዎች ከሆኑ ሚዲያዎቹን እሰማዋለሁ። ግን ደግሞ እኔ እንዳልኩ ተመራማሪ ነኝ እና ኢንፎርሜሽን ሳገኝ እመዝናለሁ። አሁን ለምሳሌ ያልከውን ኢንፎርሜሽን ከአሁን በፊት ይህን ያሉ ሰዎች ሁልጊዜ እውነት ይናገሩ ነበር ወይ ብዬ አስብና በዛ መነጽር ነው ማየው። የኤርትራ ወታደሮች ትግራይ ውስጥ አልተሳተፉም ተባለ፣ አሁን ግን ገብተዋል፣ እንዲያውም ሊወጡ ነው ተባለ፣ አንድ ሰው አልሞተም ተባለ፣ አንድ ሲቪል አልሞተም ተባለ፣ አሁን ግን እናውቃለን ስንት ሰው እንደሞተ። እና ከባዩ ነው የሚመጣው። አሁን ዲስፒዩት የማይደረገው የአሜሪካ መንግስትም ይሁን ዩናይትድ ኔሽንስ፣ ዩሮፒያን ዩኒየን ጥረት እያደረጉ ነው ምግብ ለማድረስ። ግን የትናንትናውን ዜና እየነገርኩ ነው፣ እኔ ያልኩት አይደለም። የተላከ እርዳታ ተዘረፈ፣ የተላከ እርዳታ ተከለከለ ወደ ህዝቡ እንዳይደርስ። በዚህ ላይ ደግሞ እኛ እዛም ቤተሰቦች ያሉን ሰዎች ነን እና እንሰማለን ሁኔታውን በተጨማሪ ማለት ነው። እና እኔ አሁን ማንን ልመን? እንደ አንድ ኢንፎርሜሽን ተቀባይ አሁን ያልከውን ነገር አንተን ለማሳጣት ሳይሆን ኢንፎርሜሽን ከሁሉም ቦታ ይመጣል እና እሱን መዝኜ በምገነዘበው በምረዳው መሰረት ነው ግንዛቤ መወስደው እና ከዛ ግንዛቤ ተነስቼ ነው ወይ ከዛ ግንዛቤ ተነስተን ነው አሁን ያልነውን ምንል ያለ ነው።
እርስዎ ቀደም ብለው የኤፍፒን ዘገባ ጠቀሱ። እኔ ደግሞ ዛሬ ጠዋት ላይም ጀምሮ የዓለም የምግብ ድርጅት ከ500,000 በላይ ለሚሆኑ በዚህ አካባቢ ለተፈናቀሉ ሰዎች እያደረገ ስላለው የምግብ ማሰራጨት እንዲሁም ደግሞ ወደ 700,000 በላይ ደግሞ ለሆኑት ደግሞ ውሃና የመሳሰሉ ነገሮች እንዲሰራጩ እያደረገ ስላለው ጥረት ማንሳቴ ነው። የሆነ ሆኖ ለጣቢያችን በደረሰው ማስገንዘቢያችሁ ላይ እንዲሁም ቀደም ብለውም ጠቀስ እንዳደረጉት አሁን ለተፈጠረው ነገር ተጠያቂ የሚያደርጓቸው አካላት አሉ። የኢትዮጵያ መከላከያ ሰራዊት ወታደሮች፣ በተለይ ደግሞ የኤርትራ ጦርን ይጠቅሳሉ። በስፍራው ለተፈጠረው አስቸጋሪ ሰብአዊ ቀውስ የህወሓት ወይም የትግራይ ነጻ አውጪ ግንባር ጦርስ ምንም አስተዋጽኦ አልነበረውም ወይ?
እንዳልኩ እኔ ፖለቲከኛ አይደለሁም። እዚህ ላይ እንደምታየው የሴኔት ሬዞሉሽን 97ን በለው የአሜሪካ መንግስትን በለው የአውሮፓ ዩኒየንን በለው ኢቨን ሚስተር ሀቪስቶ የአውሮፓ ዩኒየን ተወካይ ሆነው ወደ ኢትዮጵያ ሲመላለሱ የነበሩትን ብታየው ሁልጊዜ የሚያነሱት ማንን ነው? የኤርትራ ወታደሮች። ይህ ደግሞ እኔ ፐርሰናል የማምንበት ነው። ያለ ቦታቸው ነው ያሉት፣ ወራሪ ኃይሎች ናቸው። በዚህ ላይ የአማራ ምልሻም አለ፣ ያለ ቦታው ገብቶ እየዘረፈ እየገደለ ያለ ማለት ነው። ከዛ ተነስተን ነው የኢትዮጵያ መከላከያ ሰራዊት በአንድም ይሁን በሌላ እንደ ወራሪ ኃይል ባይታይም፣ ግን የሀገሩን ህዝብ የትግራይን ህዝብ ልክ እንደ ሌላው የኢትዮጵያ ህዝብ ከጥቃት ከወራሪ መከላከል ሲገባው ህገ መንግስታዊ ግዴታውን ባለመወጣት ልንወቅሰው ይገባናል። እና እዛ ላይ ብዙም የሚያሳስበኝ ወይም ደግሞ የሚያስቸግር ሁኔታ ያለ አልመሰለኝም። ግልጽ ነው። አሁን እንዳልከው ስለ ህወሓት ወይ ቲፒኤልኤፍ እዚህ ላይ ምን ሮል አለው የሚለው ለእኔ እንደ ጥያቄም ብዙ የሚረባ ጥያቄ ነው ብዬ አልገምትም። ለምን ልበልህ መሰለ፣ ጥቃቱ እየደረሰ ያለው በትግራይ ህዝብ ላይ ነው። እና እንደሰማነው ከሆነ ደግሞ በኢትዮጵያ መንግስት በግልጽ ተነግረዋል። ወያኔ ቲፒኤልኤፍ እንደ ዱቄት በኖ ተበትነዋል ተብለዋል። እና በሌለ አካል መንግስት በራሱ የለም ብሎ በሚለው አካል ላይ አሁን እኛ እጃችንን ብንቀስር ምን ዋጋ ይኖረዋል ብለህ ነው። እና ዋናዎቹ አሁን ይህን ተግባር እየፈጸሙ ያሉት ዴፊኒትሊ የኤርትራ መንግስት አለ። እስካሁን ድረስ እዛ ያሉትን ሰዎች ብትጠይቁ አይተን ይህን ነገር የሚነግሯቸው ይመስለኛል። ማን ነው እንዲህ እያደረገን ያለው የሚለው ላይ ግልጽ የሆነ መልስ አላቸው። ዝም ብለን ህወሓትን እዚህ ላይ ኢንቮልቭ ለማድረግ መኳተን ትርጉም ያለው አይመስለኝም።
ዶክተር ሙሉጌታ፣ የህወሓት ነገር የተነሳበት ከዚህ ቀደም ከኢትዮጵያ ባለስልጣናትም ጋር በነበረን ቆይታ የህወሓት ጦር በሰላሙ ጊዜ የተቋቋሙ የመንግስት መዋቅሮችን አፈራርሶ በመሄዱ ተገቢውን ሰብአዊ ድጋፍ ለማድረግ አስቸጋሪ ሁኔታዎችን ፈጥሯል ከሚለው ጋር ነው። ቦታውን ከመልቀቁ በፊት የነበሩ መዋቅሮችን አፈራርሶ በመሄዱ ምክንያት ዛሬ ላይ የሚታየው ችግር የራሱ አስተዋጽኦ አለው የሚለው ሙግት ለማንሳት ነው።
አሁን ሀብታሙ ያ ሙግት የሚመጣው ያ ኢንፎርሜሽን የሚመጣው ከማን ነው የሚለው ነው። ከአንድ ሳይድ የሚመጣ ኢንፎርሜሽን ነው። አሁንም ደጋግመህ የምታነሳ ያለኸው የሚመስለኝ ከኢትዮጵያ መንግስትና ከደጋፊዎቹ ሚዲያዎች የሚመጣ ሙግት ነው እንጂ አንዱም ኢንተርናሽናል ኤጀንሲ እኔ እስካነበብኩት ድረስ ማለት ነው፣ የዩኤን ሪፖርት አንብቤያለሁ፣ ዴይሊ ብሪፍ የሚባለው አፕዴትስ የሚባለው አነባለሁ፣ እና እንደዛ የሚል ሙግት አይመጣም፣ አላየሁም። በዚህ ላይ ደግሞ እንደነገርኩ ነው፣ እኔ ተመራማሪ ነኝ፣ መረጃን ሳይ ትራክ ሬከርድ ነው ያለው። እና የኢትዮጵያ መንግስት እንደዛ ቢል እኔ ቤነፊት ኦፍ ዘ ዳውት ብሰጠው ደስ ይለኛል፣ እንደ መንግስት ማለት ነው። ግን ከአሁን በፊት ሌሎች ነገሮች የኢትዮጵያ መንግስት ሲል እንዲያውም ዋሽተዋል የሚለው ቃል ብጠቀም ምንም ክፋት የለውም እዚህ ላይ። ምክንያቱም ስለሆነ ትራክ ሬከርድ አለ ወይ እውነት የመናገር እና ከዛ በኋላ ነው እኔ ከዛ የሚመጣውን ሙግት ወይም ደግሞ ኢንፎርሜሽን የምቀበለው ወይም ደግሞ ተቀባይነት እንዳለው መረጃ አድርጌ የምቀበለው ልልህ ፈለጌ ነው።
ዶክተር ሙልጌታ ቀደም ብለው አሁን ላይ እየደረሰ ያለውን የረሃብ አደጋ በ1977 የኢትዮጵያ ዓመተ ምህረት ከደረሰው ዓለም በረዴት ከተረባረበበት ረሃብ ጋር አነጻጽረውታል። ንጽጽራችሁ ምንም መሰረት ያደረገ ነው? ለማስታወስ ያክል የ1977 ረሃብ ከ8 ሚሊዮን በላይ ህዝቦች ለከፋ የምግብ እጥረት የተዳረጉበት፣ ከ200,000 እስከ 1.2 ሚሊዮን ሰዎች የሞቱበት፣ ከ200,000 በላይ ህጻናት ካለ ወላጅ የቀሩበት ነው። ዛሬ ትግራይ ክልል ላይ የተፈጠረው ችግር ከዚህ ታሪክ ጋር ምን ያክል ተነጻጻሪ ነው?
ይህ በጣም ጥሩ ጥያቄ ነው። የሚገርምህ ሀብታሙ እንኳን አነሳኸው። አሁን ለንጽጽሩ ያቀረብ ነው ለምን መሰለህ? የዛኔ እንዳልኩ ነው ድርቁ 2 ዓመት ኦልሞስት ሰስቴን ያደረገ ድርቅ ወደ ረሃብ ተሸጋገረ። በዚህ ላይ የደርግ መንግስት ፖሊሲዎች አባባሱት ብያለሁ አይደል? አሁን በ6 ወር ውስጥ ነው ምንል ያለ ነው እና የዛ ከ2 ዓመት በላይ የወሰደው ፕሮሰስ አሁን በ6 ወር ባለው ንጽጽር ብትወስድ፣ አሁንም ልክ ወደ ፕሮፌሽን የልውሰድ ስራዬ እንዲህ በአክቹዋሊ ዴታ አናላይዝ ማድረግ ማጠናቀር ነው እና ሳስበው ይህ አሁን ያለው ሁኔታ ለ2 ዓመት ቢቀጥል ነው ዓለምን የሚያስንቅ ነው። እንዳለ የትግራይን ህዝብ ከመኖር ወደ አለመኖር የሚወስድ ሁኔታ ነው የሚፈጠረው። እንዲያውም አሁን ቁጥሮቹን ስጠራ ጠቅላላ፣ ምክንያቱም ድርቁ በተወሰነ ደረጃ ወሎም አካባቢ ስለነበረ እሱንም አጠቃለህ ነው። እኛ አሁን እንዳልኩ ሞር ፎከስ ያደረግነው ትግራይ ላይ ስለሆነ ነው እንጂ አሁን ያለው ረሃብተኛና አሁን ያለው ችግር የዛኔ ከነበረውም ያንሳል፣ በጣም ያንሳል የሚል ግምት የለኝም። ነው ይህ ሁሉም ይፈናቀል ያለው በአማራ ክልል፣ በደቡብ ክልል፣ በኦሮሚያ ክልል፣ በሶማሌ፣ በአፋር ያ ሁሉ እየተራበ ያለው ሰው ደማምረህ ከነበረው ያንሳል የሚል ሙግት ብታነሳ ሳለኝ በጣም ነው የሚገርም። የቁጥር ውድድርም እዚህ ላይ የሚያስፈልግ አይመስለኝም። ምክንያቱም አንድ ሰው ተራበ፣ አንድ ሴት ተደፈረች፣ አንድ ሰው ሞተ በቂ ሁኔታ ነው። ይቁም አይኑር አይሁን፣ ይህን እያደረጉ ያሉት አካላት ለጥያቄ መቅረብ አለባቸው፣ ለፍርድ ለፍትህ መቅረብ አለባቸው ብሎ መጠየቅ አይ ቲንክ የሁላችንም ፋንታ የሚሆን ይመስለኛል እኔ ስገምተው።
ዶክተር ሙልጌታ በትግራይ ክልል ውስጥ ያለውን ሰብአዊ ቀውስ ለመቀነስ ምን መደረግ አለበት ብለው ሰው ያስባሉ? የሚወክሉት ተቋምስ ምን አይነት እምነት ነው ያለው?
ዋናው ብዬ የምገምተው ወራሪ ኃይሎች ከትግራይ መውጣት አለባቸው። በተለይ የኤርትራ መንግስት፣ የኤርትራ ወታደሮች ከትግራይ መውጣት አለባቸው ኢሚዲየትሊ። እና ይህ ደግሞ ኢንተርናሽናሊ ቨሪፋይ መደረግ አለበት መውጣታቸውና ሙሉ በሙሉ መውጣታቸውን። እሱ ዋና ቅድመ ሁኔታ ነው። ከዛ በተጨማሪ የአማራ ወታደሮች፣ የአማራ ፋኖ፣ ምልሻ እነዚህም ወረው ከያዙት በኢትዮጵያ ህገ መንግስት መሰረት በትግራይ ክልል ውስጥ የነበሩ ቦታዎችን የትግራይ ሰዎች ሲኖሩበት የነበሩትን ቦታ አሁን ባለው የኢትዮጵያ ህገ መንግስት መሰረት ነው ምልህ ያለሁት። ጥያቄ ያለው ሰው ጥያቄ ሊያነሳ ይችላል። ግን አሁን ባለው የኢትዮጵያ ህገ መንግስት መሰረት ትግራይ ክልል ውስጥ የነበረ የትግራይ ህዝቦች ሲኖሩበት የነበሩትን ቦታ ለቀው መውጣት አለባቸው። ከዛ ቀጥሎ እስካሁን ድረስ በዚህ 6 ወር ውስጥ የተደረጉ ክራይምስ አገንስት ሂውማኒቲ ማሳከርስ፣ እንዲሁም በጣም አሰቃቂ የእህቶቻችን የእናቶቻችን ጠሩ የተደፈሩበት የሚያስለቅስ የሚያበግን ኃጢአት ወንጀል ኢሚዲየትሊ መቆም አለበት። በዚህ ላይ ደግሞ ኢንዲፐንደንት የሆነ ኢንተርናሽናል ቦዲ ቬሪፋይ ማድረግ አለበት፣ ኢንቨስቲጌት ማድረግ አለበት። እና እነዚህ ተደርገው ሜቢ ናሽናል ዳያሎግ ቢኖር ዞሮ ዞሮ ጦርነት የሚፈታው ነገር አይኖርም ብዬ ነው የምገምተው። እኔ ለሁሉም ኢትዮጵያዊ ሰላም እመኛለሁ። ወደ ንግግር ወደ ጠረጴዛ ፕሪኮንዲሽን ሳይኖር ሁሉም ሰው ወደ ጠረጴዛ መጥቶ ቢነጋገር አይ ቲንክ የተሻለ መፍትሄ ነው የሚል ግምት ነው ያለኝ። ለሁሉም ህዝባችን ያው መልካም የበዓለ ስቅለት እንዲሆንለት በዚሁ አጋጣሚ መመኘት ፈልጋለሁ። ለአንተም ለቪኦኤ ጓደኞችም በዚሁም የበዓለ ትንሳኤውም በረከትና ትሩፋት ሰላምና ጤና እንዲሆንላቸው ምኞቴን እገልጻለሁ።
አመሰግናለሁ። ዶክተር ሙልጌታ ገብረ እግዚአብሔር በትግራይ ረሃብ ለጦርነት መሳሪያነት እየዋለ መሆኑን ለማሳየት ስለተጠራው የበይነ መረብ ዝግጅት ስላብራሩልን በእጅጉ አመሰግናለሁ። መልካም ቀን ይሁንልዎት።
እኔም አመሰግናለሁ ሀብታሙ።
አድማጮች፣ የቅሳነት ትምህርት ቤት መጠለያን የሚመለከተው ዘገባ በነገው ምሽት ይቀርባል። በተያያዘ ነጥብ ተፈናቃዮች የሚያነሷቸው የእርዳታ ያለማቅረብም ሆነ የቀረበው የምግብ እርዳታ የደህንነት ጊዜው መረጋገጥን አስመልክቶ ጉዳዩ ከሚመለከታቸው የመንግስት ባለስልጣናትና የድርጅት ኃላፊዎች ማብራሪያና ምላሽ ለማግኘት እየሰራን መሆናችንን እንደደረሰም ይዘን የምንመለስ መሆኑን ከወዲሁ ለመግለጽ እንወዳለን። ክቡራትና ክቡራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ቀደም ብዬ በመግቢያ ወደ አስተዋወቅኩ ዝግጅት ልውሰዳችሁ። ከድንገተኛ ሕክምና ክፍል ሐኪሙ የኮቪድ-19 ማስታወሻዎች መልከት ልናደርግ ነው። የኮሮና ቫይረስ ወረርሽኝ ባለፈው አንድ ዓመት ጊዜ ውስጥ የከሰተውን ሁኔታ ወረርሽኙ ገና በጀመረበት በተለይም በአውሮፓና በዩናይት ስቴትስ የሰውን ልጅ ሕይወት ክፉኛ ማመሳቀል በያዘበት በዚያ ሰሞን የነበረውን የሐኪሙን ገጠመኞች ፈተናና የሕይወት መንገድ መለስ ብሎ የሚያስቃኝ ምልልስ ነው። በጊዜው በዚያ የተለየ ሁኔታ ውስጥ ራሳቸው የኮቪድ ታማሚ ሆነው ያነጋገርናቸውና ከአንድ ዓመት በኋላም መለስ ብለን የጎበኘናቸው እንግዳችን የኮቪድ ታማሚዎች ከሚጎርፉባቸው የአውሮፓ ሆስፒታሎች በአንዱ የድንገተኛ ሕክምና ክፍል ሐኪም ናቸው። ዶክተር ዳዊት በቀለ ይባላሉ። በምስራቃዊ ስዊድኗ የኡሜ ከተማ ነዋሪ ናቸው። በቀደመው ምጥን ዝግጅታችን ጀምር ያደረግነውን ወቅት በምልልሳችን መጨረሻ ካነሳንላቸው ጥያቄ ነው የምንደረደረው። ዶክተር ዳዊት እስኪ ደግሞ ወደ ስራው ሁኔታ ለመልሶና ከአንድ ዓመት በፊት የነበረውን ነገር ያስታውሱና በስራው ውስጥ ምን አይነት ሁኔታዎች ተለወጡ? ድንገተኛ ሕሙማንን የምትቀበሉበት ክፍል ውስጥ በአሰራር ደረጃ ምንድን ነው እንደው በመሰረታዊነት ኮቪድ ያመጣው ለውጥ? በሕይወታችን በርካታ ለውጦችን እንዳመጣ ይታወቃል። ምናልባትም ከኛ ጋር የሚቆዩ ለውጦች ሊሆኑ ይችላሉ ተብሎ የሚታሰቡ አሉ። የሕይወትን አቅጣጫ በሚመለከተው ላይ ተመልሰን እንነጋገራለን። በህክምና ስራው በሙያው ግን ህሙማን ወደ ሆስፒታል በሚመጡበት ጊዜ ማድረግ ያለባቸው በህክምና ክፍል ውስጥ እናንተ የምታደርጓቸው ዝግጅቶች ምን አይነት ለውጦችን አመጣ? እንደው ጎልተው የሚታየዎት ካሉ።
በእርግጥ ብዙ ነገራችንን ኮቪድ እንደለወጠው እመለከታለሁኝ። በመጀመሪያ ደረጃ እንደ በፊቱ እንደው ዘና ብለን ሁሉንም እየተጨበጠን ሰላም እያለን አንድ ለምንቀበለው ከዚህ ሁኔታ ጋር በተነሳ ማለት ነው እያንዳንዱ በሽተኛ ያው ሲገባ በፊት እንግዲህ ይሄ የአውሮፓ ስለሆነ እዚሁ የአውሮፓውን ነው የምናገረው፣ ወይ ከዘመድ ጋር ወይ ከማን ጋር የሚገባ። አሁን ግን እያንዳንድ ሰው በዚሁ በኮቪዱ ምክንያት ብቻውን ነው ሐኪሙን ማግኘት ያለበት ወይም እነሷን ጋር የሚገናኘው እና ከዚሁ ጋር ደግሞ በእውነት በፊትም ነበር እዚህ አውሮፓ ውስጥ ባለው ነገር ሁሉ ሰው አንድ ጊዜ ቆም ብሎ እንዲያስብ እንዳደረገው አመለከታለሁ የዚሁ የኮቪድ ወረርሽኙ ነገር። ምክንያቱም አሁን ሆስፒታሎች ሁሉ የተጨናነቁበት ጊዜ ነው። ይሄ የድንገተኛ ክፍል ብቻ ሳይሆን የኢንቴንሲቭ ኬር የምንለው ሁኔታ ሁሉ በኮቪድ በሽተኞች ምክንያት የተጨናነቅበት ጊዜ ነው። እስካሁንም ደግሞ የዚሁን እንኳን የሀብታሙን ሀገር ማንነት የተፈታተነበት ጊዜ ስለሆነ እንደ ልብ ሁሉም በሽተኛ ተቀብለን የምናስተናግድበት ጊዜ አይደለም። ስለዚህ ያ ነገር ለውጥ እንዳለ እመለከታለሁ። በግል አመለካከቴ ላይ መቼስ እንደ ማንኛውም ሰው ሁልጊዜ ሰው ለረጅም ጊዜ ነው የሚያስበው፣ ለረጅም ጊዜ ነው ፕላን የሚያደርገው እና በአንዳንድ ነገሮች ላይ የግድ አስተሳሰባችንን ዛሬን ብቻ ብኖርስ፣ ይሄ ጊዜስ ደግሞ ይሄንን ባልፍ ነገስ ደግሞ ምን ማድረግ አለብኝ የሚለውን ነገር እንዳስብ አድርጎኛል። ይሄ በሆስፒታል ደረጃ ብቻ ሳይሆን አንድ ሰው በተለይ በዚህ አይነት ነገር ውስጥ ሲያልፍ የነገንም ነገር ማሰብ ይጀምራል ማለት ነው እና ያለን ጊዜ የተወሰነ እንደሆነ። ሌላው ምናልባት ኮቪድ ከመጣ በኋላ እና ይሄንን ነው ማስበው እና በዚህ ብቻ ሲሆን በሀገር ቤትም አሁን ከሄድኩኝ በኋላ ተመለከትኩት ሌላው ቀርቶ እንደው የአፍ መሸፈኛውንም ኮን በማረጋችን ብዙ ሰዎች ለምሳሌ ጉንፋን እንደቀነሰ ይናገራሉ። ይሄ የትኩሳት ነገር እንደሌለ ይመለከታሉና አንድ ሰው አለ በዚህ በትራንስፖርት ላይና ሲነግረኝ አለ አሁን ይህንን የአፍ መሸፈኛ አድርጌ ስነዳ ማታ ቤት ገብቼ እንደው ስመለከታለ በዛ ላይ የሞላውን አቧራ ምናይና እሳጥቦ እንደ ይህን ሁሉ ለካ እየተነፈስኩ ነበረው የምኖረው ጋፌ ገፋ ነበረው እያልኩኝ እገረማለሁኛልና ይሄ ነገር ራሱ ምናልባት የእጅ መታጠባችንም አንዳንድ ነገር ወደፊትም ቢሆን መቀጠል ያለብን ይመስለኛል። እና በእርግጥ መራራቃችን ለጊዜውም ቢሆን ትንሽ መቀራረብን የለመድነው እና ቀላል ነገር አይደለም። እና ይህን ነው ማለት የምፈልገው።
መልካም። ተቀራርቦ በሚኖር ማህበረሰብ ውስጥ የመራራቅን ሁኔታ የሚጠይቀው የበሽታው ጠባይ ምናልባትም አስቸጋሪውም ፈታኙም ይመስላል። ወደፊትም ሁኔታዎች ከተሻሉ መልሰን ማግኘት የምንመኘው ሰው ያለ ሰው መኖር አለመቻሉ፣ በተለይ ደግሞ በኢትዮጵያ ባህል ውስጥ የጎላ ድርሻ ያለው የተቀራረበ አኗኗር ዘይቤ በህይወትም የሚጠይቃቸው ሁኔታዎች ያን እንድንናፍቅ እንድንፈልግ ያደርጉ ይሆናል። ግን ጊዜው የሚጠይቀውን መወጣት ግድ ነው። ዶክተር ዳዊት ኮቪድ በዕለት ተዕለት ህይወታችን ወረርሽኙን ለመቀ